ሰላም ተነስተን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል? ካሜራ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀመረ።
To those fighting in Amhara, to those that call themselves Afana, please know that your rejection of dialogue
በአማራ ለሚታገሉ ራሳቸውን ፋኖ ብሎ ለሚጠሩ አባካቹ ውይይትና ለመቀበላቹ ብዙ የሚጠቅማቹ እንዳልሆነ ወቁ። እንደሌሎቹ የኢትዮጵያ ክልሎች ሁሉ በቀጠለው ጦርነት ምክንያት እየተሰቃዩ ያሉት ንጹሃን ዜጎች ናቸው።
በዚህ ዙሪያ ተቀባለን ሌሎች ጥንቅሮችንም ይዘናል። ኤደን ገረመው የምሽቱን መስተናደው በመምራት፣ ኤልያስ አስማረ ደግሞ ስርጭቱን በድምጽና በምስል ምህንድስናው በማቀናበር ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ጄማሲንጋ ትላንት ረቡዕ ግንቦት 7 ቀን 2016 ዓ.ም ሀገራቸው በኢትዮጵያ ወቅታዊ ጉዳይ ላይ ያላትን ፖሊሲ የሚያንጸባርቅ ንግግር አድርጓል። አምባሳደሩ በአዲስ አበባ በሚገኘው የአሜሪካ ግቢ ባደረጉት ንግግር በኢትዮጵያ በትጥቅ ግጭት ውስጥ የገቡ አካላት ግጭት አቁመው በንግግር ሰላም እንዲያሰፍኑና የሰብአዊ መብቶችን እንዲያከብሩ አሳስበዋል። የታጠቁ ቡድኖች ፖለቲካዊ አላማዎቻቸውን በአመጽ ማስተካከት እየገፉ መሆናቸውና መንግስትም ይህንን ለመከላከል የሚወስዳቸው እርምጃዎች በፖለቲካ ምህዳሩ ላይ የማይካድ የሆነ ተጽዕኖ ያለው መሆኑን የተናገሩት አምባሳደር ማሲንጋ ውይይትን ወደ ጎን ያለው ይህው አካሄድ የመብት ጥሰቶችም እንዲቀጥሉ ማድረጉን ገልጸዋል። በመላው ሀገሪቱ ሰላማዊ ዜጎች በተለያዩ ኃይሎች ከህግ ውጪ ግድያ፣ የዘፈቀደ እስራት፣ አስገዳጅ ስወራ፣ ከግጭት ጋር የተያያዘ ጾታዊ ጥቃትና ሌሎችም ጥቃቶች እየተፈጸሙባቸው መሆኑን የሚገልጹ ዘገባዎች ስናይ እጅግ አዝነናል ሲሉም ተናግሯል። በዚህ ዙሪያ የተሰናዳ ዘገባ ይቀጥላል።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ጄማሲንጋ ዛሬ ግንቦት 7 ቀን 2016 ዓ.ም ሀገራቸው በኢትዮጵያ ወቅታዊ ጉዳይ ላይ ያላትን ፖሊሲ የሚያንጸባርቅ ንግግር አድርገዋል። አምባሳደሩ በአዲስ አበባ በሚገኘው የአሜሪካ ግቢ ባደረጉት ንግግር በኢትዮጵያ በትጥቅ ግጭት ውስጥ የሚገኙ አካላት ግጭት አቁመው በንግግር ሰላም እንዲያሰፍኑና የሰብአዊ መብቶችን እንዲያከብሩ አሳስበዋል። በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ ሃመር እንዲሁም የተለያዩ የሲቪክ ተቋማትና የፖለቲካ ፓርቲዎች መሪዎችና ተወካዮች በተገኙበት ባደረጉት የፖሊሲ ንግግራቸው ኢትዮጵያ በአሁኑ ወቅት በውስጣዊ ግጭቶች እየታመሰች እንደምትገኝ አስታውሰዋል። የታጠቁ ቡድኖች ፖለቲካዊ አላማዎቻቸውን በአመጽ ለማሳካት እየገፉ መሆናቸውና መንግስት ይህን ለመከላከል የሚወስዳቸው እርምጃዎች በፖለቲካ ምህዳሩ ላይ የማይካድ ተጽዕኖ ያለው መሆኑን የተናገሩት አምባሳደር ማሲንጋ ውይይትን ወደ ጎን ያለው ይህ አካሄድ የመብት ጥሰቶችም እንዲቀጥሉ ማድረጉን ገልጸዋል። በመላ ሀገሪቱ ሰላማዊ ዜጎች በተለያዩ ተዋናዮች ከህግ አግባብ ውጪ የሆነ ግድያ፣ የዘፈቀደ እስራት፣ አስገዳጅ ስወራ፣ ከግጭት ጋራ የተያያዘ ጾታዊ ጥቃትና ሌሎችም ጥቃቶች እየተፈጸሙባቸው መሆኑን የሚገልጹ ዘገባዎችን ስናይ እጅግ አዝነናል ሲሉም ተናግረዋል። እነዚህ ጉዳዮች እውነተኛና ግልጽ የሆነ የሽግግር ፍትህ ሂደትን በመሰለ ተጠያቂነት ባለው መልኩ በአስቸኳይ ሊፈቱ ይገባል ያሉት አምባሳደሩ ለታጣቂዎችና ለመንግስት አንድ ባንድ በቀጥታ ጥሪ አቅርበዋል። ለኦሮሞ ነጻነት ሰራዊት ባስተላለፉት መልእክት ተከታዩን ብለዋል።
To those in Oromia, the OLA, you made a genuine effort.
በኦሮሚያ ያላችሁ ለኦሮሞ ነጻነት ሰራዊት በዳሬ ሰላም በድርድር ጠረጴዛ ስምምነት ላይ ለመድረስ ትልቅ ጥረት አድርጋችኋል። እጅ አትስጡ። እምነትን መልሶ ለመገንባትና ከፍተኛ የህዝብ ድጋፍ ያለውን ሰላም ለማስፈን ጥረት አድርጉ። ጦርነቱ በመቀጠሉ ብዙ ሰዎች እየተሰቃዩ ነው።
በአማራ ክልል የትጥቅ ትግል የሚያደርጉ የፋኖ ታጣቂዎችን ደግሞ ፊታቸውን ወደ ውይይት ጠረጴዛ እንዲመልሱ አሳስበዋል።
To those fighting in Amhara, to those that call themselves Afana, please know that your rejection of dialogue
በአማራ ለሚታገሉ ራሳቸውን ፋኖ ብሎ ለሚጠሩ አባካቹ ውይይትና ለመቀበላቹ ብዙ የሚጠቅማቹ እንዳልሆነ ወቁ። እንደሌሎቹ የኢትዮጵያ ክልሎች ሁሉ በቀጠለው ጦርነት ምክንያት እየተሰቃዩ ያሉት ንጹሃን ዜጎች ናቸው። ብዙ የአማራ ተወላጆች አላማቸው ፍታዊ ነው ብለው በጽኑ ያምናሉ። ከሆነ እነዛ መከራከሪያዎች በግጭት ሳይሆን በውይይት ማሳየት አለባቸው።
ለህወሓት ባስተላለፉት መልእክት ደግሞ ግዛትን በኃይል ከማስመለስ ተግባር እንዲቆጠብ አሳስበዋል።
በትግራይ ላሉት ለህወሓት ያጉርስ ተፈናቃይ ዜጎችን መመለስን የመሳሰሉ ቁልፍ ጉዳዮችን ለመፍታት ሁሉን አቀፍ ስርዓትና ክብር ያለው ግዛትን በኃይል ማስመለስን የማያካትት ሂደት እንዲከተል አሳስባለሁ። በአገራዊ ምክክርና በሽግግር ፍትህ ሂደቶች ላይ የእናንተ ሙሉ ተሳትፎ ማድረግ ለክልላችሁ ብቻ ሳይሆን ለመላው ኢትዮጵያ ሰላምና መረጋጋት ወሳኝ ይሆናል።
የኢትዮጵያ መንግስትን በተመለከተ ደግሞ ተከታዩን ብለዋል።
To those whose responsibility is to govern the entire country, Ethiopia, the government here.
ኢትዮጵያን የማስተዳደር ኃላፊነት ላለባቸው አካላት ለመንግስት አገሪቱ ከጦርነት አውድማ ይልቅ በሰላም የምትታተርፈው ብዙ ነገር አለ። በደህንነት ላይ ያተኮረ አካሄድ ውስብስብ የፖለቲካ ጉዳዮችን አይፈታም። መንግስትን የሚተቹትን ማሰርና ማዋከብ መፍትሄ ሊሰጣቸው የሚገቡ ጉዳዮችን አይፈታም። ኢትዮጵያውያን የሚፈልጉት የፖለቲካዊ ይት ቁልፍ የፖለቲካ ሰዎችን በመፍታት ሊደገፍ ይችላል።
አምባሳደር ማሲንጋ ጊዚያዊ አገር አቀፍ የተኩስ አቁም ስምምነት እንዲፈጸምም ጠይቀዋል።
All armed actors are playing a role in driving human suffering.
ሁሉም የታጠቁ ተዋናዮች በመላ ሀገሪቱ አዳዲስ የህዝብ መፈናቀልን ጨምሮ ለሰዎች ስቃይ አስተዋጽኦ በማበርከት ላይ ናቸው። ይህ መቆም አለበት። ትምህርት ቤቶችን፣ የጤና ተቋማትንና የውሃ መሰረተ ልማቶችን ኢላማ ማድረግ እንዲቆም የተሟላና ያልተገደበ ሰብአዊ አቅርቦት እንዲኖርም ጥሪዬን አቀርባለሁ። ይህም እንደምንሻ ግዛዊ አገር አቀፍ የተኩስ አቁምን ይጨምራል።
ግጭት የኢትዮጵያውያንን ስቃይ ከማባባስ ባለፈ መፍትሄ የሌለው በመሆኑ ውይይት ትኩረት እንዲደረግበት ያሳሰቡት አምባሳደሩ ምንም እንኳን ፍጹም ሊሆን ባይችልም ሁሉም ወገኖች የአገራዊ ምክክሩን እድል ሊጠቀሙበት ይገባል ሲሉ ማሳስበዋል። በአምባሳደሩ ንግግር ዙሪያ ከሚመለከታቸው የኢትዮጵያ ወገኖች በኩል ወዲያውኑ የተሰጠ ምላሽና አስተያየት የለም። ምላሽ ካገኘን በሌላ ዘገባ ይዘን እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በ16 ዓመት አዳጊ ወጣት ከ3 ዓመት በፊት የተመሰረተው የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ ነው። በመቀጠል የምናስቀኛችሁ ስምኝሽ ቆየ ትቀጥላለች።
የ16 ዓመቷ ታዳጊ ልዕልና ኃይሉ ስለ ተፈጥሮና የአካባቢ እንክብካቤ ለማወቅ ፍላጎት ያደረባት ገና በህፃንነቷ እንደሆነ ትናገራለች።
መጀመሪያ እኔ ከድሮ ጀምሮ በአካባቢ ያለው ኔቸር ወይም እንስሳት በጣም ወዳለሁ እና ትምህርት ቤትም የመማር ኦፖርቹኒቲ ነበረኝ ስለ አካባቢ ንብረት ለውጥ፣ ስለተለያዩ ኢሹዎች በዚህ ዙሪያ።
ልዕልና ይህ የምትወደው ተፈጥሮ በቆሻሻ ሲበከል፣ ዛፎችና አረንጓዴ ቦታዎች ከአካባቢዋ ሲጠፉና ሰዎች ኃላፊነታቸውን ሳይወጡ ሲቀሩ ከለጋ አድሚዋ ጀምሮ ይከፋት እንደነበርም ታስታውሳለች።
ቤቴ ስወጣ የማየው ነገር ሁሌም ያስጨንቀኝ ነበረ። ሰው ፕላስቲክ መሬት ላይ ሲጥል፣ አካባቢያችን ንጹህ ሳይሆን ሲቀር እና ለአካባቢው የማይጨነቅ ሰው ሲኖር በደንብ እንዴ ለምንድነው ሰው እንደዚህ የማይጨነቀው ብዬ ሁሌም አስብ ነበረ። እናም ከመኪና ሲጥል እናድል ነበር እንደዚህ ያለፈገ
ልዕልና 7ኛ ክፍል ስትደርስ ለተፈጥሮ ያላትን ልዩ ፍቅር የተረዳችው እናቷ በአካባቢ ጥበቃ ዙሪያ ከሚሰራ ግሪን ኢትዮጵያ የተሰኘ ድህረ ገጽ ጋር አስተዋወቀቻት። ልዕልናም በ13 ዓመቷ እኔም በድሜ ያሉትን ልጆች ስለተፈጥሮ አጠባበቅና እንክብካቤ የማቀውን ማስተማርና ግንዛቤ ማስጨበጥ ይችላልው በማለት በወላጆቿ ድጋፍ የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ ጀመረች።
እና ጓደኞቼ ነበር መጀመሪያ ላይ እና ምን መስራት እንችላለን የሚለውን እንወያይ ነበረ። ከዛ በደንብ ኦርጋናይዝ መሆን ሲጀምር ትምህርት ቤትን ፍቃድ አግኝተን ከሰፖርት ቲቸር ጋር ሆነ አፍተር ስኩል አክቲቪቲ በሳምንት አንዴ እናደርግ ነበር።
እና ተቋቁሞ ማለት ነው?
አዎ፣ እንደ ክለብ። አዎ። እና ይሄ አፍተር ስኩል አክቲቪቲ ላይ አራውንድ ላይክ 45 ሜምበርስ
ነበር።
እና ተማሪዎቹ more interested ሆኖ እዛ ትምህርት ውስጥ ያሉትን እጽዋትን ለማጥናት ምን እንደሆነ ለማየት አብረን እና እንውል ነበረ ትምህርት ቤት።
ከሶስት አመት በፊት በምትማርበት ጣሊያን ትምህርት ቤት የጀመረችው እንቅስቃሴ አድጎ እስካሁን በ12 ትምህርት ቤቶች ለሚማሩ በርካታ ተማሪዎች የግንዛቤ ማስጨበጫ ትምህርቶችን ሰጥቷል። ከአንድ ወር በፊት ደግሞ ዋን ፕላኔት ኢንተርናሽናል ከተሰኘ ትምህርት ቤት ጋር በጋራ ለመስራት የመጀመሪያውን የመግባቢያ ሰነድ ተፈራርሟል።
አንድ አመት በፊት ነበረ ከዋን ፕላኔት ሚስተር ዘላለም ጋር የተዋወቅነው። ከዛ አሁን በቅርብ ሜሞራንደም ኦፍ አንደርስታንዲንግ ተፈራረምን። አን አግሪመንት ዌር ሁለታችንም አብረን የምንሰራቸው የተለያዩ አይነት ፕሮጀክቶች ለምሳሌ
ከመዋለ ህጻናት አንስቶ እስከ 12ኛ ክፍል ድረስ በማደግ ላለፉት 18 ዓመታት በትምህርትና በማህበረሰብ ግልጋሎት ዙሪያ በርካታ ስራዎችን የሚሰራው ዋን ፕላኔት ከወረቀት ትምህርት በዘለለ ተማሪዎች ተግባር ተኮር ትምህርቶች ላይ እንዲያተኩሩ ያደርጋል። በተለይ ደግሞ ተማሪዎች ስለ አካባቢ ጥበቃና የአየር ንብረት ለውጥ እውቀት እንዲኖራቸውና እውቀታቸውን በተግባር እንዲያውሉ እድሉን እንደሚያመቻች የትምህርት ቤቱ መስራችና ስራ አስኪያጅ አቶ ዘላለም አማረ ይገልጻሉ። ለምሳሌ ከአምስት አመት በፊት የትምህርት ቤቱ ተማሪዎች ፕሮጀክት ቀርጸው ከግማሽ ሚሊየን ብር በላይ በማሳባሰብ በሰበታ ማህበረሰብ ውስጥ በሚገኝ አንድ የገጠር ከተማ ውስጥ የጉድጓድ ውሃ ማስቆፈራቸውን የሚናገሩት አቶ ዘላለም አሁን ደግሞ ከትምህርት ቤቱ ጎን በሚገኝ በሻሌ የመጀመሪያ ደረጃ የመንግስት ትምህርት ቤት ውስጥ በአካባቢ ጥበቃ ዙሪያ ተግባራዊ ስራዎችን እየሰሩ መሆኑን ያስረዳሉ።
በዚህ በኩል ሴቲ ኢንተርናሽናል ትምህርት ቤት ነኛ ያለ የትምህርት ጥራትና በዛ በኩል ደግሞ አንድ ግርግዳ ነው የሚለየን ከዛ ትምህርት ቤት ጋር። ስለዚህ ለትምህርት ቤቱም ለተማሪዎቹም ጥሩ ፕሮጀክት ነው። ከዚህ ጋር በተገናኘ ደግሞ አካባቢ ያንን ትምህርት ቤት ደግሞ ቅጥር ግቢውን በግሪን ደግሞ ሞዴል ለማድረግ አርአያ ለማድረግ ደግሞ ምን ማድረግ እንችላለን? ምክንያቱም አብሮ የተያያዘ ስለሆነ ማለት ነው። ስለዚህ ከሆሪዞንታል ጋርደን የምንለው ስለምስል አካባቢ ላይ የተለያዩ ፍሩት ለምሳሌ ደግሞ ፍራፍሬዎች ሊያበቅሉ የሚችሉ ዛፎችን በመትከል እጽዋቶችን በመትከል የሚበሉም ሌሎች ምግቦችን በመትከል ተማሪዎች ኦልሬዲ ፕሮጀክቱ ተጀምረዋል።
ልዕልናም ከዋን ፕላኔት ጋር ለመስራት ጉጉቷ እንዲጨምር ያደረገው ይህ በተግባር ያየችው ለውጥ ነው።
ጋቨርንመንት ትምህርት ቤት እየሄዱ አብረው ማጽዳት፣ አብረው የእነሱ ኢንቫይሮንመንት ሞር ክሊን እና ደስ የሚል ኢንቫይሮንመንት እንዲሆን ሲያደርጉ ተማሪዎቹም ትምህርት ቤት መምጣት ከዛም ደግሞ የራሳቸውን የትምህርት ቤት አካባቢ ለመንከባከብ ሞር ኢንስፓየርድ እና ይጓጓሉ።
ዋን ፕላኔት ከአንድ ወር በፊት ከልዕልና ጋር በገባው ስምምነት መሰረት በበሻሌ የጀመረውን የአካባቢ ጥበቃ ስራ ወደ ሌሎች ትምህርት ቤቶች የማስፋት በኢትዮጵያ የተፈጥሮና የአካባቢ ጥበቃ ስራዎችን የመደገፍና የማስተዋወቅ እቅድ እንዳለው አቶ ዘላለም ይገልጻሉ።
አንደኛው ስርዓተ ትምህርቱ ላይ ለውጥ ማምጣት እንድንችል ኢንፎርማል የሆኑ መንገዶች አሉ። ስለዚህ ለምሳሌ ክለቦች፣ ተማሪዎች በራሳቸው ተነሳሽነት፣ ምክንያቱም በራስ ተነሳሽነት ያደረገ ሰው ሁልጊዜ ውጤታማ ይሆናል። ስለዚህ እነሱ ላይ ብንሰራ የሚል ጎል አለን። ይህም ትምህርት ቤታችንም ጥረቶች እናደርጋለን። ከዛ ባሻገር ይቺ ልጅ እንግዲህ ወደኛ ስራ ስትመጣና ስትተዋወቀን አላማዋንም ስታሳውቀን ኤግዛክትሊ የዋን ፕላኔት ቪዥን ሪያላይዝ እናደርግ የምንችለው አንዱ ቱሎ ደግሞ መሳሪያ ነው። ላይክ ማይንድድ ኢንስቲትዩሽንስ ወይ ደግሞ መሰል ተቋማት እንላቸዋለን። ስለዚህ መሰል ተቋም እንደመሆን አመጠን እሷን ደግሞ ታዳጊ ወጣትን ካገዝን በቀላሉ አሁን የምትሰራው 11 12 ትምህርት ቤቶች አካባቢ ነው። ስለዚህ ለምሳሌ እኛ ወደ ምን 50 100 200 ማድረስ እንችላለን። ምክንያቱም ያ ኔትወርኩም አለን ከትምህርት ቤቶች ጋር እንሰራለን።
አቶ ዘላለም አክለው ቀጣዩ ትውልድ ተፈጥሮን ከመንከባከብና ከመጠበቅ አንጻር አቅሙን እንዲያጎለብት በትምህርት ቤቶች ውስጥ የሚሰሩ ስራዎች ተጽዕኖ እንዳላቸው ያምናሉ።
ምሳሌ ከመጠቀም አኳያ ታየ ነው ዲጂታል ማድረግ ወደ ዲጂታል መሄድ ምሳሌ የሚቆረጡ የዛፎችን ቁጥር መቀን ሊቀንስልን ይችላል። ለምሳሌ እንደ አንድ ኤግዛምፕል ነው። ለምሳሌ በአስተዳደር ብታዩ ኢንክሉዲንግ ጥቂት ነው ተማሪዎች ጋር መፍትሄ ያላመጣ ነው እንጂ በትምህርት ቤት ነው አኳያ ስታየው ምሳሌ የፕላስቲክ ቦትሎችን ለምሳሌ ጠርሙሶችን መጠቆም ማቆም ለምሳሌ እነኝህ ጥረቶች አድርገን ተስፋ እየነባቸው ናቸው። ይህን ግን በጉልበት ወይ ደግሞ በጫና በህጎች የምታደርጊው አይደለም። ወደፊት ኦብቪየስሊ እንግዲህ ሀገሪቷ ህግና ፖሊሲ በስ እየጠነከረ ሲመጣ አብዛኛዎቹ ነገሮች ይፈታሉ የሚል ተስፋ አለ። ግን አትሊስት ያን አዌርነስ ከመፍጠር አኳያ ግን እያንዳንድ ወላጅ ለምሳሌ ሁልጊዜ አሁን ቦትል ከጎኔ አለ መጠጣበት ነው። የዛሬ ግን ስድስት ወር ዓመት ብጠይቅኝ ግን በቀን አንድ ሁለት ሪሳይክል ቦትሎች ወስጄ መጠጣትና በቃ ትራሽ ውስጥ የማስቀመጥ ቴንደንሲ ነበረኝ። ዋንስ ግን በተቋም ደረጃ ግን ዳራ መሆን አለበት ሲባል እኔን መለወጥ ጀምራል ብዬ አስባለሁ።
የአየር ንብረት ለውጥ የትልቅ ሰው ብቻ ሳይሆን በሁሉም የእድሜ ክልል የሚገኙ ሰዎች ችግር ነው የምትለው ልዕልናም ተማሪዎች ከልጅነታቸው ጀምሮ ስለ ተፈጥሮና አካባቢ ጥበቃ መማራቸው እያደጉ ሲመጡ ትኩረት እንዲሰጡና የበኩላቸውን እንዲወጡ ያግዛል ትላለች።
ተረካቢዎች ነን እንባላለን እና ከአሁኑ ማወቃችንን እንዴት አካባቢያችን መንከባከብ እንዳለብን ቀርበን አካባቢያችን ምን እንደሚያስፈልገው ማወቃችን ለፊውቸራችን ወይም ለነገ የምናየው ነገር እንዴት አድርገን ሶሉሽን እንሆናለን፣ እንዴት ምን አይነት መፍትሄ ነው ማምጣት አለብን የሚለውን ነገር በደንብ መገንዘብ እንችላለን። ከዛም ደግሞ ከሱ ሌላ እኛ እንደ ተማሪዎች ወይም ኔቸር ላብ ሪዘርቭ ኢትዮጵያ የሚያምነው ይሄ ትልቅ ኢሹ የአዶልትስ ወይም ፕሮፌሽናልስ ነው ብለን አናምንም። የሁላችንም ነው፣ የእኛም ተማሪ ነው። ለምን እኛንም ነው የሚጎዳው፣ አዶልትስንም ነው የሚጎዳው፣ ጓደኛዬንም ነው የሚጎዳው። ማንንም ለይቶ የሚጎዳ አይደለም እና እሱንም በማመን ነው በዚህ እድሜያችን ራሱ እየሰራን ያለ ነው።
ልዕልና ከዋን ፕላኔት ትምህርት ቤት ጋር ለሚቀጥሉት ሁለት ዓመታት የምትሰራው ስራ አድጎ ወደ ሌሎች ትምህርት ቤቶችም እንደሚስፋፋና የጀመረችው እንቅስቃሴ ብዙ ሺህ ተማሪዎች ጋር እንደሚደርስ እምነት አላት። አቶ ዘላለም እንደሚሉትም ዋን ፕላኔት ከራሱ ትምህርት ቤት አልፎ በበሻሌ ትምህርት ቤት ውስጥ እያየ ያለው ለውጥ አድጎ የአካባቢ ጥበቃ ትምህርት በኢትዮጵያ የትምህርት ስርዓት ውስጥ እንዲካተት የሚያስችል የፖሊሲ ተጽዕኖ የመፍጠር ዓላማ አለው። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አሁንም ከዚሁ ከትምህርት ርዕሰ ጉዳይ አልወጣንም። ትምህርት ለኢትዮጵያ ኢትዮጵያውያን ተማሪዎች ዓለም አቀፍ ተወዳዳሪዎች የሆኑ ዘንድ ለማገዝ ያለመ ተቋም ነው። ሀብታሙ ስዩም በዚህ ዙሪያ የተጠናቀረውን ዘገባ እንደሚከተል ያቀርበዋል።
መጽሐፉ ላይ ያለው ትምህርት ባይገባችሁ እኛ እንደ ትልቅ ወንድም እህት ወይም አስጠኝ ሆነን እንረዳችኋለን።
ኤጁኬሽን ፎር ኢትዮጵያን ለመመስረት የተለያዩ የገፋፉኝ ምክንያቶች አሉ እና ከነዚህ መሀል ጥቂቶቹን ለመናገር ያህል ያው በመጀመሪያ የትምህርት ዓለም ውስጥ ስለነበርኩኝ በዚህም በትምህርት ዓለም ውስጥ ነው መምህርም ሆኜ አገልግያለሁ እና በዛ ጊዜ የተለያዩ የትምህርት ሁኔታዎችን ከተለያዩ ሀገሮች የመቅሰም አጋጣሚው ነበረኝ እና አንድ እሱ ጠቅሞኛል። ሁለተኛ ነገር ደግሞ ከጥቂት ዓመታት በፊት የቻይንኛ መማሪያ መጽሐፍን አዘጋጀች ነበረ። ይሄ መጽሐፍ ለአማርኛ ተናጋሪዎች ቻይንኛን ጀማሪ ለጀማሪዎች ቻይንኛን የሚያስተምር መጽሐፍና አብሮት ያለ ደግሞ የድምፅ ቅጂ ነበር እና በዛ ጊዜ ተማሪዎች ምን ያህል አንደኛ የዲጂታል ትምህርት ፍላጎት እንዳላቸው፣ ሁለተኛ ነገር ደግሞ የተለያዩ ይዘቶችን በራሳቸው ቋንቋ የመማር ፍላጎት እንዳላቸው አየሁኝ እና አሁን በኢትዮጵያ የትምህርት ሲስተም ላይ የተለያዩ በቋንቋ ምክንያት የማይገባቸው የተለያዩ ትምህርቶች ስላሉ ያንን ጋፕ የሚፈጠረውን ክፍተት ለመሙላት ትምህርት ቤቶችንም ለመደገፍ ተማሪዎችንም ለመደገፍ ይሄ ተቋም ቢነሳ ጥሩ አይነት ውጤቶች እናገኛለን በሚል ነው የተመሰረተው ማለት ነው።
The number of blocks that the truck can load, we don't make enough money to make a block.
እናንተ ተቋም ከትምህርት ጋር በተያያዘ በሚያደርጋቸው እንቅስቃሴዎች ውስጥ ከመረጣቸው መንገዶች መካከል አንዱ የዲጂታል መንገድን መጠቀም ነው። በተለያዩ ቪዲዮዎች የታገዙ ትምህርቶችን ተማሪዎች በቀላሉ እንዲያገኙ የሚያደርግ አሰራር አላችሁ። ለምንድን የዲጂታሉን መንገድ መጠቀም ፈለጋችሁ? ይህን በማድረጋችሁስ ተማሪዎችን በምን ደረጃ ለመጥቀም ቻላችሁ?
እንግዲህ ሳቋማ የተባለው መድረካችን ሳይንስ፣ ቋንቋና ማትስ ብዙ ለተማሪዎች የሚከብዱ ትምህርቶች ስለሆኑ የነዛን የመጀመሪያዎቹን ፊደል ወስደን ሳይንስ ቋንቋማት ሳቋማ ብለን የጠራ ነው። የዲጂታል መንገድ አሁን እንደምታውቁት ያው ዲጂታል ማንኛውንም ይዘት ማንኛውንም ኮንቴንት ለማየት መዝናኛም ይሁን ሃይማኖታዊም ይሁን ትምህርታዊም ይሁን መረጃን ለመለዋወጥ በጣም በሚያስደንቅ ፍጥነትና በሚያስደንቅ ምቾት እየተጠቀምንበት ይገኛልና ይሄ በቃል አይደል ያው ተማሪዎችን በቀላሉ ለማግኘትና ያን ብቻ አይደለም መምህራን ጥሩ ምንላቸው መምህራን ኢምፓክታቸው ወይም ደግሞ ተጽዕኖአቸው ካንድ ክፍል ካንድ ትምህርት ቤት ወጥቶ ጎልቶ በተለያየ አካባቢ የሚገኝን ተማሪ እንዲያገኙ የሚያስችል ነው የዲጂታል መድረክ ማለት ነው። ስለዚህ ከዛ አኳያ በቀለኛ ምንም ጥያቄ የለውም ይሄ ጠቃሚ እንደሚሆን። ስለዚህ ተማሪዎችን እነዚህን ትምህርቶችን በሳይንስ ዙሪያ ያሉትን ትምህርቶች በቀላሉ ለማዳረስ በደንብ ተጠቅመንበታል ማለት ነው።
ሳቋማ እንጠቀማለሁ። በጣም የጠቃሚ ያከታተላለሁ። በሚያስፈልገኝ ሰዓት ቀን የተማርኩትን ማታ ላይ እደግምበታለሁ እና በዛ ሰዓት ላይ ደግሞ በጣም ነበር የጠቀመኝ። በጣም ነው የሚያስረዱት። እኔ ሁሉም ትምህርት ላይ በጣም ነው ያሻሻልኩት።
እንግዲህ የዲጂታል ጉዳይ ከተነሳ ኢትዮጵያ በዲጂታል አውታር ረገድ ገና ስራዎችን እየሰራች ያለች ሀገር ናት። አንዳንድ ስፍራዎች እንዲሁም ይሄ የዲጂታል ሽፋኑም የማይደርስባቸው ስፍራዎች አሉ። በስራችሁ በአገልግሎታችሁ ላይ የገጠሙ ተግዳሮቶች አሉ ወይ? እንዴትስ ነው እነዚህ ነገሮች ለማስተካከል ለመሸፈን ጥረት የምታደርጉት?
አሁን የዲጂታል አክሰስ ወይም ደግሞ የኢንተርኔት አክሰስ ሀገራችን ውስጥ በጣም እየተስተካከለን እና ከዋጋ አንጻርም አፎርደብል እየሆነ ወይም ደግሞ በጣም አማካይ ገቢ ላለው ሰውም ይሄ አለ አይደለ የዲጂታል ዓለምን መቀላቀል አጋጣሚው የበዛ ነው የሚገኘው። ቢሆንም ቅድም እንዳልከው የተለያዩ አካባቢዎች ላይ የሚገኙ ተማሪዎች አክሰስ አይኖራቸውም ወይም ደግሞ በሚፈልጉት መጠን በሚፈልጉት ጊዜ ማግኘት አይችሉም። እሱን በተቻለን አቅም ምንድነው ሀሳባችን ኦፍላይንም አክሰስቢሊቲውን ለመፍጠር ሞክረናል። አፕሊኬሽን አዘጋጅተን ነበረ። አፕሊኬሽናችንን አሁን እያሻሻለን እንገኛለን። የአፕሊኬሽኑ ዋና ዓላማ ምንድነው? ልጆች ስልካቸው ላይ ወይም የተለያዩ ዲቫይሶቻቸው ላይ ስማርት ዲቫይሶቻቸው ላይ ጭነው ከዛ ኢንተርኔት ባላቸው ሰዓት መጫን ይችላሉ። ከዛም በኋላ ከኢንተርኔት ደግሞ ሳይኖራቸው ሲቀር መመልከት ይችላሉ። ስለዚህ ያንን እድል ለመክፈት እንደዛ አዘጋጅተን ነበር። በተጨማሪም ደግሞ ኦፍላይን አክሰስ በማንኛውም አጋጣሚ እንዲኖር ለምሳሌ እኛ እስከ በፍላሽ እስከ መስጠት ድረስ ማለት ነው። ማለት ዳውንሎድ አድርገን ለሚፈልጓቸው ተቋማት ወይም ደግሞ ተማሪዎች ለማዳረስ የተቻለንን እናደርጋለን። ይህንን የምናደርገው ምንድን ነው? ያው መጨረሻ ላይ ተማሪው በሚፈልግበት ሰዓት ያንን ትምህርት ማግኘት ይኖርበታል እና ያ ኢንተርኔት ደግሞ በተለያዩ አጋጣሚዎች ምክንያት ለሁሉም ሁሌም ላይደረስ ይችላል። ስለዚህ በዚህ ሁኔታ ነው እየሞከረን ያለ ነው። ግን አሁን ጦርነቱ ምንድን ነው? ሞር ኤንድ ሞር ተማሪዎች ቀጥታ የኢንተርኔት አክሰሳቸው በጣም እየጨመረ ስለሄደ ኦፍላይን የሚለው እና ወይም ደግሞ ሁሌም ለማያገኘው ሰው የምንለው ራሱ አሁን ከዓመት እስከ ዓመት እየተቀያየረ ነው። አሁን የዛሬ 2 ዓመት የዛሬ 3 ዓመት ምናልባት ሙሉ በሙሉ በስትሪሚንግ ደረጃ ላይ የምንደርስ ይመስለኛል። እንደውም ከዛ በፊት
እንደዚህ ያሉ እንቅስቃሴዎች እንደዚህ ያሉ አውታሮች የኢትዮጵያን ትምህርት በማዘመን የሚፈለገውን አይነት ብቃትና ጥራት ያለው ትምህርት በማዳረስ ረገድ ሚናቸው ምን ያክል ነው?
እንግዲህ ጠቀሜታው ጎላ ያለ ነው ብዬ ነው የማስበው። ምክንያቱም እኛ ትምህርት ቤቶችን ለመተካት ወይም መደበኛ አስተማሪዎችን ለመተካት አይደለም የምንሰራው። ምንድን ነው ትምህርት ቤት የሚማሩትን ትምህርቶች በቀላሉ እንዲገባቸው ወይም ደግሞ የኛ ዋናው ትልቅ ችግር ብዬ የማስበው ሁኔታ ምንድን ነው? መሰረት አለመያዝ ነው። የተማሪዎቻችን መሰረት አለመያዝ። ይሄ ማለት ምንድን ነው? ለምሳሌ የ8ኛ ክፍል ተማሪ ከአንደኛ ክፍል እስከ 7ኛ ክፍል ብዙ አይነት ነገሮች መማር ነበረበት። ከዛ 8ኛ ክፍል ሲደርስ ያው የተለያዩ ነገሮችን ይጨምራል እንጂ መሰረቱን መያዝ ነበረበት። የኛ ሀገር ግን ያው እንደማንኛውም ታዳጊ ሀገር ልጆች በተለያዩ ችግሮች ምክንያት ያንን መሰረታዊ እውቀት ሳይዙ የሆነ ሌቭል ላይ ይደርሳሉ የሆነ ደረጃ ላይ ይደርሳሉ እና ያ ደግሞ ትምህርት ቤት ሲገቡ ለምሳሌ የስምንተኛ ክፍል ተማሪ ከሆነ ክፍል ውስጥ መምህሩ ከአንድ እስከ ሰባት የነበረውን ነገር የመከለስ ጊዜም ሆነ አቅም አይኖረውም። ስለዚህ ዲጂታል ትምህርት በዛ ሰዓት ነው የሚጠቅመው። ምክንያቱም ፋውንዴሽናል የሆኑ ነገሮችን ለመከለስ ወይም ደግሞ ተማሪው ራሱ ይሄ ነገር እኮ አልገባኝም ይሄን በዚህ ጉዳይ በዚህ ዙሪያ ይሄ አስተሳሰቤ ብዙም የላቀ አይደለም ብሎ ራሱን ገምግሞ ራሱ ማየት ይችላል እና በዛ አኳያ የምናያቸው አስተያየቶች ሲሰጡን ማለት ከተማሪዎች ጠቃሚ የሆኑና በቃ ለተማሪዎች ቤዝ የማስያዝ ፋውንዴሽናል አንደርስታንዲንግን የመጨመር ሚና እንደሚጫወት ይነግሩናል። እኛ ደግሞ በተቻለን አቅም ተማሪው የሚፈልገውን ለመስጠት እንሞክራለን። ያው ሁሉንም የሚፈልገውን ነገር ለማሟላት አንችልም፣ ግን መሰረታዊ የሆኑትን ነገሮች ለማሟላት ሁሌም ቢሆን ከተማሪዎቻችን ጋር ያለን ቅርበት ለማጎልበት እንሞክራለን።
መልካም ሊና፣ እንግዲህ በስካሁኑ እንቅስቃሴያችሁና ጉዟችሁ በርካታ ተማሪዎችን ለማገዝ ችላችኋል። ስለ ወደፊት እቅዳችሁ ጥቂት በይን። እስካሁን እዚህ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምን ነገር ላይ ነው መድረስ የምትፈልጉት?
እኛ እንግዲህ አላማችን፣ ራዕያችን ብለን የምናስበው ምንድን ነው? ማንኛውም ተማሪ ትምህርት ቤት ያለውን ጊዜ በስነ ስርዓት ተጠቅሞ ፋውንዴሽናል አለ አይደለ? እኔ አሁን እንደ ሰባተኛ ክፍል ተማሪ የሰባተኛ ክፍል ተማሪ ማወቅ ያለበትን ነገር ሁሉ የማውቅ ከሆነ በራሴም ያለኝ መተማመን እየጨመረ ይሄ በተለያዩ ኢትዮጵያ ቋንቋዎችም ማዳረስ እንፈልጋለን። ይሄ ነው ራዕያችን እና አሁን ደግሞ ቴክኖሎጂው እያዘመነው ስለመጣ ትምህርትን ተማሪዎቻችን ራሳቸው ማሻሻል ብቻ ሳይሆን ተወዳዳሪነት እንዲኖራቸው በዓለም ላይ ተወዳዳሪነት እንዲኖራቸው የማድረግ ራዕይ አለን እና እሱን ለማሳካት ደግሞ ከተለያዩ የድርሻ አካላት ነው የሚባሉት ከእነሱ ሁሉ ጋራ እንሰራለን። ይህም ማለት ምንድን ነው? ተማሪዎች ለብቻቸው ስለ ትምህርታቸው መወሰን አይችሉም። አንደኛ በብዛት የእድሜ ክልላቸው ወጣቶች ስለሆኑ ወይም ልጆች ስለሆኑ፣ ሁለተኛ ነገር ደግሞ የትምህርት ጉዳይ የተለያዩ አካላትን ይነካል። ለምሳሌ ቤተሰቦችን፣ ለምሳሌ የትምህርት ቤት አስተዳደሮችን፣ የመንግስት ተቋማትን ወዘተ እና እነሱ ሁሉ ያው ሁላችንም አላማችን አንድ ነው፣ የኢትዮጵያ ተማሪዎች ብቁ እንዲሆኑ ማድረግ እና ከሁሉም ጋራ በአንድ ላይ በመስራት ይህንን ራዕይ እውን ለማድረግ እንሞክራለን ማለት ነው።
ሊና ጌታቸው ኤጁኬሽን ፎር ኢትዮጵያ ወይም ትምህርት ለኢትዮጵያ የሚለው ተቋም መስራች ነች። ከትምህርት ጋር በተያያዘ ኢትዮጵያዊ ህጻናትን ለማገዝ የሚንቀሳቀስ መርሃ ግብር ነው የጀመራችሁት። ደግሞ አድጎ ዳግም የያዥ ሀሳቦችን ለማውራትና ለመነጋገር ያብቃን። በጣም አመሰግናለሁ። በድጋሚ መልካም ቀን ይሁንልሽ።
እኔም አመሰግናለሁ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን፣ የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። በቪኦኤ አማርኛ የፌስቡክ ገጽ ላይ በመግባት ለጋቢና ቪኦኤ እያላችሁ አስተያየት ወይም ደግሞ ጥያቄ ቢኖራችሁ እዛ ላይ አድርሱን። እንዲሁም ስልክ ቁጥራችሁን ብትተውልን መልሰን እኛ ራሳችን እንደውላለን። ኤደን ገረመው መሰናዶን በመምራት፣ ኤልያስ አስማረ ስርጭቱን በማቀናበር አብረናችሁ ቆይተናል። ሰላም ጤና ይስጥልን። ደህና ደሩ።